Voice of America. አሁን ሁለተኛውን አጋማሽ ስርጭታችንን ዘልቀናል። ቀዳሚው ሳምንታዊ ዲሞክራሲ በተግባር ነው። በኒውዚላንድ በቅርቡ የአርብ ጸሎት በማድረስ ላይ ሳሉ መስጊድ ውስጥ በተሰበሰቡ አማንያን ላይ የተፈጸመውን የጭካኔ ግድያ የሚያሳዩ በወቅቱ የተቀረጹ የቪዲዮ ቅጂዎች የማህበራዊ መገናኛ ብዙሃን ላላቸው ኩባንያዎች የማንቂያ ጥሪ ሆነዋል ሲል ይንደረደራል። ኩባንያዎቹ በመድረኮቻቸው የሚተላለፉ መልእክቶች ይዘት ጽንፈኝነትን የሚያበረታቱ አለመሆናቸውን በጥንቃቄ መመርመር እንደሚኖርባቸው ነው ምስሎቹ አጉልተው ያሳዩት። የፌስቡክና ጉግል ተወካዮች ታዲያ ትላንት በዩናይትድ ስቴትስ ምክር ቤት ቀርበው ለሕግ አርቃቂዎች ሲያስረዱ የመናገር ነጻነትንና በነጭ ጽንፈኞች የሚቀርቡ ጽሑፎችን ይዘት ሚዛኑን በጠበቀ መልክ የመቆጣጠሩ ጥረት እየተካሄደ ነው ሲሉ ተሟግተዋል። የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ተጨማሪ ዝርዝር አድርሳናለች። ሰለሞን ክፍሌ ያቀርበዋል። ለዲሞክራሲ በተግባር እንዲህ ያቀናብሮ።
በቤተ ክርስቲያን በምኩራብና በመስጊድ ላይ የተፈጸሙት ጥቃቶች በነጭ ጽንፈኞች የተቀሰቀሱና ማህበራዊ መገናኛ ብዙሃን ያራገቧቸው ናቸው። ዲሞክራቱ ተወካዮች ምክር ቤት አባል ጄሮልድ ናድለር ያስረዳሉ።
The age of instant communication with worldwide reach, white nationalist groups target communities.
ዓለምን ከመቀዝበት መገናኘት በሚቻልበት በአሁኑ ዘመን የነጭ በሬተኛ ቡድኖች በሶሻል ሚዲያ አማካኝነት ኢላማ የሚያደርጉት ጥቁሮችንና አነስተኛ ቁጥር ያላቸውን የሃይማኖት ተከታይ ማህበረሰቦችን ነው።
እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓመተ ምህረት ጀምሮ ነው የቀኝ ክንፍ ነውጠኞች በመላ ዩናይትድ ስቴትስ ጥቃቶችን ማድረስ የያዙት። አሁን ግን ችግሩ ከብሔራዊ ደረጃ አልፎ በዓለም ሁሉ ተሰራጭቷል። በክራይስት ቸርች ኒውዚላንድ መስጊድ ውስጥ ግድያው በተፈጸመበት ወቅት በቀጥታ የተሰራጩ ምስሎችም ችግሩ ምን ያህል ከባድ ፈተና እንደደቀነ አመልካች ነው። የፌስቡክ የፖሊሲ ዳይሬክተር ኒል ፖትስ ለሕግ አርቃቂዎቹ ሲያስረዱ እንዲህ ብለዋል።
አንድ ነጥብ ሁለት ሚሊዮን የድርጅቱን ምስሎች የያዙ ቅጂዎችን እንዳይተላለፉ አግደናል። በተጨማሪም 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም መቻል ነው። 300,000 የሚሆኑ ለመተላለፍ የተዘጋጁ ቪዲዮዎችን አግኝተን ሁሉንም ማስቆም መቻል ነው። በ24 ሰዓት ጊዜ ውስጥ ነው ጠንካራና ቅጽበታዊ ምላሽ ሰጥተናል።
አንድ ስፍራ ላይ በጅምላ ግድያ ሲፈጸም በቀጥታ የሚተላለፉ ምስሎችን ከየድረገጹ ለማጥፋት የሚደረስ ውሳኔ ግልጽ ነው። ከሁለት ቢሊዮን በላይ የሚሆነውን ሕዝብ በነጻነት የመናገር መብት መቆጣጠር ደግሞ የበለጠ በጣም ውስብስብ ነው። የጉግል ኩባንያ የሕግ አማካሪ አሌክሳንድሪያ ዋልደን እንዲህ ይላሉ።
Hate speech, because it often relies on spoken rather than visual cues, is sometimes harder to...
የጥላቻ ንግግሮችን ብንወስድ በድምጽ ብቻ እንጂ በምስል ስለማይቀርቡ ለመለየት በጣም ያስቸግራል። ከአሸባሪዎች ፕሮፓጋንዳ በተለየ ለማለት ነው። በሌላ በኩል መድረኩን በመጠቀም ድምጻቸውን ለማሰማት የሚፈልጉ ወገኖችንም ስለሚመለከት ከመጠን በላይ የሆነ ቁጥጥር ማድረግ የእነዚህን ወገኖች ሀሳብ ስለሚያፍን ጥንቃቄ ያሻል።
የሶሻል ሚዲያ ማለትም የማህበረሰብ መገናኛ ብዙሃን ኩባንያዎች በፕላትፎርሞቻቸው ላይ ለሚቀርቡ አስተያየቶች ይዘት ሕጉ ይከላከልላቸዋል፣ በሕግ ይጠበቃሉ ለማለት በኬቶ ተቋም ባለሙያው ማቲው ፊኒ ያብራራሉ።
This is a piece of legislation that really allows the internet as we understand it to exist. And fiddling with it.
ይህ የሕግ አንቀጽ ነው በእውነቱ ኢንተርኔት እንዲቆይ የሚያደርገው። እናም ይህን ሕግ መነካካቱ በአገልግሎቱ ተጠቃሚዎች ላይ መጥፎ ተጽዕኖ የሚያሳድር ይመስለኛል። ምክንያቱም ሕጉን ማሻሻል ቢፈለግ ፌስቡክን፣ ትዊተርን እና ዩቲዩብን ለሚወጡ ጽንፈኛ አስተያየቶችን ይዘት ተጠያቂ ሊያደርግ ነው። ያ ሲሆን ፕላትፎርሞቹ በሚሊዮን የሚቆጠሩ ቻናሎችንና ይዘቶችን መቆጣጠሪያ መስመሮችን ሊዘጉ ነው።
የነጭ ጽንፈኝነት መልእክት በፌስቡክ ላይ መቼም ቢሆን እንዲወጣ ተፈቅዶ አልታየም። በቅርቡ ግን ኩባንያው የእገዳ አድማሱን በማስፋት ተጠቃሚዎች አትራፊ ወዳልሆኑ ድርጅቶች ከጥላቻ ቡድኖች ራሳቸውን እንዲያርቁ የሚረዱ መድረኮችን እንዲጠቀሙ መክሯል። አሁንም ኒል ፖትስ የፌስቡክ የፖሊሲ ዳይሬክተር ያስረዳሉ።
Since that policy to include a ban on all praise, support and representation.
የገዳ ፖሊሲውን በማስፋት በሁሉም አይነት የምዝጋና የድጋፍ ወይም የነጭ ቤተኝነትና የነጭ ከፋፋይነት ላይ የሚሰብኩ አስተያየቶችን አካተናል። እኛ እነዚህን የፖለቲካ ዘይቤዎች የምናያቸው ሁከት ለመፍጠር ከተነሱ ጽንፈኞች ጋር አያይዘን ነው።
ፕሬዝዳንት ዶናልድ ትራምፕ ፍልሰተኞችን አስመልክተው የሚሰጧቸው አስተያየቶችና ለአውሮፓን በመናቆጣጠር በ2017 በቻርልስቪል ሰላማዊ ሰልፍ ወቅት ነጭ አክራሪ ስለተጠመው ጥቃት የሰጡት ምላሽ የጥላቻ ንግግሮች እንዲበረታቱ አድርገዋል ሲሉ ዲሞክራቶች ይተቻሉ። ፕሬዝዳንቱ ይህን ክስ አይቀበሉም። የነጮች ጽንፈኝነት መኖሩን ግን አንድ የሀገሪቱ ከፍተኛ የህግ አስከባሪ ባለስልጣን ባለፈው ሳምንት አረጋግጧል። Christopher Ray, the Federal Bureau of Immigration Director ናቸው።
We assess that it's a persistent pervasive
የችግር ያላቋረጠና የገዘፈ መሆኑን ተገንዝበናል።
YouTube-ን ያጥለቀለቀው ዘረኝነት ይዘት ያለው አስተያየት ችግር የሚፈታው የአስተያየት መቀበያ ክፍሉን በአስቸኳይ በመዝጋት መሆኑን የምክር ቤቱ አብላጫ አባላት ይረዳሉ። Oh, man.